ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ ዕለት ሐሙስ የጥር 18 2015 ዓ.ም የጋቢና ቪ መሰናዶ ጀምሯል። ካሁን ሰዓት ጀምሮ ከኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ታልቆ ይዞ የመጣው የመጀመሪያው አንደኛ የማይታወቁ ሰዎች ግን ተመሳሳይ ፍላጎት ያላቸው ቁጥኞች አብረው የሚጥሉበትን አካሄድ ፈጥሯል ማለት ነው። ለምሳሌ አንድ አዲስ አበባ ያለ ሰው በወር ሊሆን ይችላል 1000 ብር ወይ 2000 ብር ለመጣል ፍላጎት ቢኖረው፣ ሌትሴ ደግሞ አዳማም ሊሆን ይችላል ክፍለ ሀገር ላይ ያለ ሰው ደግሞ አብረው በዲጂታል ቁብ አፕሊኬሽን ተገናኝተው እቁብ የሚጥሉበትን አሰራር ፈጥረናል ማለት ነው።
የሰማችሁት ወጣት ብስራት ፍቅሩ ነው። እንደሰማችሁት እንግዲህ የባህላዊውን የቁብ ስርዓት የሚያዘምን ቴክኖሎጂ ይዘው ነው የመጡት። ብዙዎች በዚህ ቴክኖሎጂ ይጠቀማሉ ብሎም ተስፋ ያደርጋል። ምን አይነት አሰራር እንደሚጠቀሙም ደግሞ ያነግረናል በምሽቱ እንግዳችን አድርገናል። ሌሎች ዘገባዎችም ይኖሩናል። ኤደን ገረመው መሰናዶን የመራው፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። መግቢያችን ላይ እንዳስተዋወቅ ነው እንግዲህ የመጀመሪያው ዘገባችን የሚሆነው ባህላዊውን የቁብ ስርዓት ስላዘመነው ቴክኖሎጂ ነው። ብስራት ፍቅሩ ከስራ ባልደረባው ጋር በመሆን ባህላዊውን የቁብ ስራ በቴክኖሎጂ በተደገፈ በዘመናዊ አሰራር እንዲከናወን የሚያደርግ መተግበሪያ አበልጽገዋል። ቴክኖሎጂው ባህላዊውን የቁብ አሰባሰብና አወጣጥ ስርዓትን ላይ የሚታዩትን ችግሮች ተቀርፈው እንዲሁም ደግሞ ሁኔታው አድጎ የተሰራ እንደሆነ የዲጂታል ቁብ ስራ አስኪያጅ የሆነው ብስራት ለአሜሪካ ድምጽ ገልጿል። ገብረ ሚካኤል ገብረ መድህን ያነጋገረው ቆይታቸው ቀጥሎ ይቀርባል።
የዲጂታል እቁብ ሀሳብ እንዴት መጣ? ይሄን ቴክኖሎጂ ለመፍጠር ወይ ለማበልጸግ ምንድን ነው ያነሳሳችሁ?
ዲጂታል እቁብን ለመመስረት ያነሳሳን ዋና ፖይንቶች አንድ ጓደኛ ወይም ፓርትነር ያለ ዲጂታል እቁብ ላይ መጀመሪያ እኔና እሱ አብረን እየተነጋገርን ላይክ ስለ እቁብ እንዴት አድርገን ነው መቀየር የሚቻለው፣ እንዴት አድርገን ነው ዲጂታላይዝ ማድረግ የሚቻለው፣ ላይክ ምንድን ነው ችግሮቹ፣ ትራዲሽናል እቁብ ላይ ምን ችግር አለ የሚለውን ነገር በተቻለን አቅም ለማጣራት ወይም ደግሞ ሪሰርችን ለማድረግ ሞከርን። ሶ ኢንዲቪዥዋሊ የዞርን የተለያዩ ቦታዎች ላይ እንዴት ነው ትራዲሽናል እቁቡ እንዴት ነው የሚሄደው፣ ገንዘብ እንዴት ነው የሚከፍሉት፣ እጣውን እንዴት ነው የሚከታተሉት፣ ሰው ቶሎ ይደርሰዋል ወይ ወይም ሰው ገንዘብ ዲል ያለ ወይ ዲፎልት ይደረጋል የሚለውን ነገር ሪሰርቾችን ሰራን ማለት ነው። ትራዲሽናል እቁቡ ላይ ወደ ቴክኖሎጂ ዲጂታላይዝ ሊደረግ ይችላል፣ ግን ደግሞ አንዳንድ ችግሮች አሉት። ለምሳሌ እጣ ወጣት ስነስርዓቱ ላይ ትንሽ ከትራንስፓረንሲ አንጻር ከግልጽነት አንጻር አንዳንድ ክፍተቶች ያየንባቸው አካሄድ አለ። ክፍያ ደግሞ ሲፈጸም እቁብ ክፍያዎች ሲፈጸሙ ሰብሳቢ ድረስ ሄዶ በካሽ የመስጠት አካሄድ አለ። ሶ ይህንን ነገር ደግሞ መቅረፍ የሚገባል። ሌሎች ደግሞ ዲፎልቶች አሉ። ሰዎች ገንዘቦቻቸውን ዲል ያደርጓሉ። አንዳንዴ በጊዜያቸው ላይ ከፍሉ ይችላሉ። በጊዜያቸው በማይከፈልበት ጊዜ ልክ እቁብተኛው እጣ ሲወጣለት ለዛም ሰው የሚደርሰው ገንዘብ ወይ ይዘገይበታል ወይም ደግሞ የተቀነሰ ወይም የተቆረጠ ገንዘብ ይደርሰዋል ማለት ነው። ሰዎች በትውውቅ ብቻ ነው እንትን የሚሉት። ሶ በትውውቅ ከሆነ ዝም ብሎ ሰው አንድ ሰው ሄዶ አምኖ ይሰጠዋል። አምኖ ነገ ግን ይመለስልኛል ብሎ ነው የሚሰጠው። በዛ ጊዜ ላይመለስ ይችላል። ገንዘብ በጊዜው ላይሰጥ ይችላል። ገንዘቡ ደግሞ ያ ሰው ምንም አግሪመንት የለውም፣ ውል የለውም ከዛ ሰው ጋር፣ ገንዘቡንም ይዞ ሊጥፋበት ይችላል። ይሄ ባህላዊ እቁብ ላይ አንድ ያየነው ችግር ነው። ሁለተኛ ደግሞ እጣ ወጣት ስነስርዓቱ ላይ እጣ ወጣቱ ሲወጣ ለምሳሌ አንዳንድ ቦታዎች ላይ ያየናቸው ምንድን ነው፣ አንዱ እጣ እንዲወጣለት ወይም በትውውቅ ሊሆን ይችላል ወይም ደግሞ የተለያዩ ነገሮችን በመጠቀም ልክ እጣ ወጣቱን ወደ ራሱ የሚወስድበትም አካሄድ አለ። ለምሳሌ ያየናቸው እጣው ለምሳሌ እጣው እንዲወጣለት ከተፈለገ እጣው ላይ የእሱ ስም ብቻ ሁሉም ላይ ይጻፍና አውጡ ይባላል። ልክ አውጥ ሲያወጣ እሱን የደረሰው ቤዚካሊ። ሶ እጣ ወጣት ስነስርዓቱ ላይም አንድ ክፍተት አይተናል ማለት ነው። ሶስተኛ ደግሞ የፔመንት ኤክስቼንጁ ላይ ቅድም እንደተናገርኩት ፔመንት ክፍያ ስርዓቱ ላይ ሰዎች በካሽ የሚከፍሉበት አካሄድ ስላለ ይህም ደግሞ ሀገራችን ኢትዮጵያም ራሱ የገንዘብ ስነስርዓቱን በሙሉ የገንዘብ እንቅስቃሴውን ሙሉ ለሙሉ ወደ ባንክ ስርዓት ላይ ለማስገባት በጣም ትልቅ ስራ እየተሰራ ነው ያለው። ከዚህ አንጻር ደግሞ ችግር ይፈጥራል ማለት ነው የገንዘብ እንቅስቃሴው። አራተኛ ደግሞ ባህላዊ ቁብ ላይ ያየናቸው ችግሮች ውስጥ አንደኛ ገንዘቡ ኮሌክት ከተደረገ በኋላ ስፔሻል አንዳንድ ቁቦች ላይ ምን ይደረጋል? ያንን ገንዘብ ለራሳቸው ጥቅም የመዋል አካሄድ አለ። ያንን ኮሌክት የተደረገ ገንዘብ ማለት ነው። በዛ ጊዜ ያ ያደረጉት ነገር ቢዝነሱ ወይ ሰክሰስፉል ሊሆን ይችላል ወይም ደግሞ ላይሳካም ይችላልበት አካሄድ አለ። በማይሳካበት ጊዜ የቁብተኛው ገንዘብ በዛ ጊዜ ላይሰጠው የሚችልበት አካሄድ ይኖራል ማለት ነው። ሶ ትራዲሽናል ቁብ ላይ ያሉትን ችግሮች ካየን በኋላ ይሄን ነገር እንዴት ነው ልናሻሽል የምንችለው? እንዴት አድርገን ነው ችግሮቹን መቅረፍ እንችላለን የሚለውን ነገር ተነጋገርንና ወደ ቴክኖሎጂ ዴቨሎፕመንት ወይም ደግሞ ቴክኖሎጂን ወደ መስራት ተሰማራን ማለት ነው። ልክ ቴክኖሎጂ ከተሰራ በኋላ ደግሞ የተለያዩ ባለሀብቶችን ደግሞ በመሰብሰብ ደግሞ እነሱ ሼርሆልደሮች በማድረግ እነሱ እነዚህ ስራ ላይ እንዲሰሩ እና እዚህ ለውጥ ላይ ትልቅ ስራ እንዲሰሩ እነሱን ማስገብተን አብረን መስራት ጀመርን ማለት ነው። ሶ ዲጂታል እቁብ እንደዚህ የተመሰረተው ማለት ነው።
አሁን የዲጂታል እቁብ ቴክኖሎጂ በእቁብ አሰራር ይዟቸው የመጡ አዳዲስ ገጽታዎች ያሰራሮች ምንድን ናቸው?
ዲጂታል እቁብ ይዞ የመጣው የመጀመሪያው አንደኛ የማይተዋወቁ ሰዎች ግን ተመሳሳይ ፍላጎት ያላቸው እቁብተኞች አብረው የሚጥሉበትን አካሄድ ፈጥሯል ማለት ነው። ለምሳሌ አንድ አዲስ አበባ ያለ ሰው በወር ሊሆን ይችላል 1,000 ብር ወይ 2,000 ብር ለመጣል ፍላጎት ቢኖረው፣ ሌትሴ ደግሞ አዳማም ሊሆን ይችላል ክፍለ ሀገር ላይ ያለ ሰው ደግሞ እንደዛ ዘሴም ፍላጎት ቢኖረው፣ ግን ሁለቱም ተገናኝተው ባይተዋወቁም ደግሞ ጂኦግራፊካል ሎኬሽናቸውም የተለያየ ቢሆንም ግን አብረው በዲጂታል እቁብ አፕሊኬሽን ተገናኝተው እቁብ የሚጥሉበትን አሰራር ፈጥረናል ማለት ነው። ሁለተኛው ደግሞ ከባህላዊ መንገድ በካሽ ነበር እንቅስቃሴ ያለው ሁሉንም፣ አሁን ደግሞ በዲጂታል እቁብ ምን አድርገናል ሙሉን እንቅስቃሴ እንዳለ ወደ ባንክ ስርዓት አስገብተናል ማለት ነው። ወደ ባንክ ስርዓትም ደግሞ ስናስገባው ቀጥታ ፔመንታቸውን ሄደው ባንክ ላይ እንዲከፍሉ ሳይሆን በቀላሉ አፕሊኬሽናቸውን ተጠቅሞ ሲቢ ሞባይል ባንኪንግ፣ ሲቢ ብር ወይም ቴሌ ብር በመጠቀም በቀላሉ ፔመንቶች እንዲከፍሉ መስመር ዘርግተናል ማለት ነው። ሶስተኛው ደግሞ ባህላዊ እቁብ ላይ እጣ አወጣጥ ስነስርዓቱ ለምሳሌ በሳምንት አንዴ በግሮሰሪ ወይም ሬስቶራንት ላይ ተገናኝተው የተለያዩ እጣ አወጣጥ አካሄዶች የሚሄዱበት አሰራር አለ። እሱን አሰራር ደግሞ በአፕሊኬሽናቸው ደግሞ ቁጭ ብሎ ስልኮቻቸውን በመጠቀም በቀጥታ እጣ አወጣጥ ስነስርዓቱን ደግሞ የሚከታተሉበትን አካሄድ ፈጥረናል ማለት ነው። የተለያዩ ደግሞ የእቁብ አይነቶችን ሰርቪሶችን ከተናል ማለት ነው። ለምሳሌ ፖፑላር እቁብ የምንለው አሁን ለምሳሌ ቅድም የነገርኩ ተመሳሳይ ፍላጎት ያላቸውን እቁብተኞች የሚያገናኝ ፖፑላር እቁብ የምንለው አለ። ፖፑላር እቁብ ውስጥ የተለያዩ አይነት የእቁብ አይነቶች አሉ። ለምሳሌ ሰራተኞች የሚጥሉት የእቁብ አይነት አለ። ሁለተኛ በትራንስፖርት ዘርፍ ላይ የተሰማሩ ሹፌሮች የሚጥሉት የእቁብ አይነት አለ። ሶስተኛ ደግሞ በንግድ ዘርፍ ላይ ወይም ደግሞ ነጋዴ የሆኑ ደግሞ እቁብ የሚጥሉበት አካሄድ አለ ማለት ነው። በዚህ ፖፑላር እቁብ ላይ ተመሳሳይ ፍላጎት ያላቸው ለምሳሌ አንድ ሰራተኛ ከአንድ ሰራተኛ ጋር አንድ አይነት አማውንት የሚጥል ከሆነ አብረው በዲጂታል እቁብ አፕሊኬሽን ላይ ተገናኝተው የሚጥሉበትን አካሄድ ፈጥረናል ማለት ነው። ሌላ ሁለተኛው ደግሞ የድርጅት እቁብ ወይም ደግሞ ኮርፖሬት እቁብ ብለን ደግሞ የፈጠርነው አለ። ይህ ደግሞ ኮርፖሬት ውስጥ ለምሳሌ ሰራተኞች አንድ ድርጅት ውስጥ ያሉ ሰራተኞች ለብቻቸው መጣል ቢፈልጉ እንደ ድርጅት ደግሞ ድርጅቱ ሙሉ ለሙሉ ለሰራተኞች ዋስትና ይወስድላቸውና ላይክ ለምሳሌ አሁን ይህንን ሰራተኛ ከወጣ ወይም ደግሞ በሚለቅ ጊዜ እናሳውቃለን በሚል አንድ አግሪመንት ከዲጂታል እቁብ ጋር በሚፈራረመው አንድ አግሪመንት ሰራተኞቹ በቀላሉ ዲጂታል እቁብ ኦፊስ ድረስ መምጣት ሳይጠበቅባቸው በቀላሉ እቁብ የሚጠሉበትን ማሰራር ፈጥረ ነው ማለት ነው። የድርጅት ሰራተኞች ለብቻቸው ማለት ነው። ሶስተኛ ደግሞ የማህበር እቁብ ብለን ደግሞ የፈጠር ነው አለ። ስቲል ቅድም መጀመሪያ ላይ ተመሳሳይ ፍላጎት ያላቸውን ነበር ያለው፣ ግን ተመሳሳይ ፍላጎት ያላቸውና ደግሞ የሚተዋወቁ ሰዎች አብረው የሚመጡ እንዴት ነው ዲጂታል እቁብ ላይ ደግሞ የሚስተናገዱት የሚለውን ነገር ደግሞ አስበን የማህበር እቁብ የሚል ፈጥረናል ማለት ነው።
የእቁብ ቴክኖሎጂ በዚህ በባህላዊው የእቁብ አሰራር ውስጥ የነበሩትን ችግሮች ምን ያህል ይቀርፋቸዋል? ምን ያህል ተጽዕኖ ይፈጥራል ብላችሁ ታስባላችሁ?
አንዳንድ ያየናቸው ችግሮች ምንድን ነው? ገንዘብ ሰብሳቢዎች ገንዘቡን ኮሌክት ካደረጉ በኋላ ሊጠፉ ይችላሉ ወይ ገንዘብ የጠፋባቸው፣ ወይም ደግሞ ዲጂታል እቁብን ተጠቀሙ ብለን ስንጠይቃቸው እኛማ ከዚህ በፊት ተበልተናል፣ እንዴት ነው የምንጀምረው? እናንተስ ምንድን ነው ማስተማመኛቸው የሚል ነገር አለ። ሰዋድ እንደብዘዴ ሙሉ ዋስትና ያለው ነገር በግለሰብ የሚሰበሰብን ነገር ወደ ድርጅት ሌቭል ተደርጎ ድርጅት ሌቭል ሲሆን ደግሞ ድርጅቱ ቴክኖሎጂን ይዞ ግን ሙሉ ለሙሉ ገንዘብ እንቅስቃሴው እንዳለ በባንክ ስርዓት ውስጥ አስገብተናል። ሶ ይሄም ትልቅ ችግር የሚፈታ ነገር ነው። ሶ ሁሉም እቁብተኛ ዲጂታል እቁብ ላይ ሲገባ ልክ እጣ ሲወጣለት ወይም ደግሞ መጨረሻም መጀመሪያም ሊወጣለት ይችላል፣ በዛ በሚወጣበት ሳለ ዲጂታል እቁብ ሙሉ ለሙሉ የወጣለትን ገንዘብ በስትክክል ይሰጠዋል ማለት ነው። ሶ ገንዘብ ዲሌይ የለም፣ በስትክክል ነው የሚሰጠው። ፔመንቱን በቀላሉ ነው የሚፈጽመው፣ እጣውን አፕሊኬሽን ላይ ነው የሚከታተለው። ሶ እዚህ መምጣት የሚጠበቅበት ልክ እጣ ሲወጣለት እና ልክ መጨረሻ ላይ ቅድመ ሁኔታዎች ማሟላት ሲኖርበት ብቻ እዚህ መምጣት ይኖርበታል ማለት ነው።
በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
ቴንክ ዩ። በጣም ነው የማመሰግነው።
ገብረ ሚካኤልና እንግዳውን እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶን ነው። ዓለም አቀፉ የብስክሌት ፌዴሬሽን በሚያወጣው መረጃ መሰረት ከኢትዮጵያ የምንጊዜም ሶስተኛ ምርጥ ብስክሌተኛ ነው ያለው ኪያ ጀማል ተቀማጭነቱን በስፔን ላደረገው ኤጁኬት ፈርስት የተባለ የአሜሪካ ብስክሌት ቡድን ፈርሟል። በብስክሌት ስፖርት ኢትዮጵያን ለመጀመሪያ ጊዜ በኦሎምፒክ የወከለውና የሶስት ጊዜ የኢትዮጵያ ሻምፒዮና በመሆን ክብረ ወሰኑን የያዘው የአንጋፋው የጀማል ሮጎራ ልጅ የሆነው የ19 ዓመቱ ኪያ ጀማል ሮጎራ የአባቱን ፈለግ በመከተል በአህጉራና በሀገር አቀፍ እንዲሁም ደግሞ በዓለም አቀፍ ውድድሮች ላይ ያስመዘገበውን ስኬት ተከትሎ የአሜሪካው የብስክሌት ቡድን የፕሮፌሽናልነት ስራ እንዲያሰራ አስፈርሞታል። ይህንን ዘገባ በቅርብ ሳምንታት ወደ እናንተ አድርሰን ነበር። ኪያ ታዲያ በቅርቡ በአውሮፓ ውድድር ላይ ቀርበው ከሳምንታት በፊት ጥሩ ድል ማስመዝገቡንም ሰምተናል። ከአዲስ ቸኮል ጋር ያደረገው የነበረው ቆይታ ኪያና የእናቱን አሁን መለስ ብለን እንቃኛለን። ወደሱ ነው የምንሻገረው።
የድሬዳዋ ፖሊስ ብስክሌት ክለብ አባል ሆኖ በሀገርና አህጉር አቀፍ ውድድሮች ላይ ባስመዘገባቸው ድሎቹ የአሜሪካ ድምፅ እንግዳ የነበረው ኪያ ጀማል አሁን ዓለም አቀፍ ፕሮፌሽናል ብስክሌተኛ የሚያደርገውን ውል አሜሪካዊ ኤጁኬሽን ፈርስ ፈርመዋል። ከዚህ በፊት በቤተሰቦቹ ወጪ በአውሮፓ ቤልጅየም የመወዳደር እድልን አግኝቶ የነበረው ኪያ ጀማል ባለፈው አንድ ዓመት ተደጋጋሚ ጉዳትም ተደጋጋሚ ስኬትም እንዳስመዘገበ ይናገራል። ወደ ፕሮፌሽናልነት የሚመሩት ስልጠናዎችንም እንዲሁ አግኝተዋል።
የሄድኩት ቀጥታ ወደ ደቡብ አፍሪካ ነው። ከዓለም ብስክሌት ማሰልጠኛ ቅርንጫፍ አለው። ዋናው ስዊዘርላንድ ነው። ደቡብ አፍሪካ ላይ ቅርንጫፍ አለው። እዛ ለአንድ ወር ተኩል ስልጠና ነበረን። ውድድሮችም እያደረግን ነበር። እዛ ላይ ከ23 ዓመት በታች ቱር ዱ ኬፕ የሚባል ጨዋታ ላይ ሁለተኛው ሆኜ ጨረስኩ። እዛ ቀጥታ ወደ ግብጽ ሄድን። ብሔራዊ ቡድን ኪዬ ለአፍሪካ ሻምፒዮን። እዛ ላይ ውጤት አልመጣም፣ ወድቄ ነበረ። ከዛ ወደ ኢትዮጵያ የተመለስ ነው። ኢትዮጵያ ሻምፒዮን ነበር እዚሁ ድሬዳዋ ላይ። እሱን በአንደኝነት ሁለት ጨዋታ ነበረ፣ ሁለቱንም አንደኛ ሆንኩኝ። በዛ ውጤት መሰረትና በደቡብ አፍሪካው ደግሞ ወደ ስዊዘርላንድ አቀን ነው ወደ ዋናው ማሰልጠኛ። እዛ ሁለት ወር ቆይታ ነበረኝ። ከ23 ዓመት በታች ቱር ደ ፍራንስ ተካፈልኩኝ። እንደገና ዓለም ሻምፒዮን አውስትራሊያ ላይ ተጫወትን። አውስትራሊያ ላይም የዓለም ሻምፒዮን ላይ ያው ከኢትዮጵያ እኔ ብቻ ነበር የተሳተፍኩትኝ። የዓለም ብስክሌት ፌዴሬሽን ነበር ወጪውን ሸፍኖ የወሰደኝ እና እዛ ላይ ሶስት ዙር ሲቀር ነበር ወደኩትኝ። ትንሽ መጠነኛ ጉዳት ደርሶብኝ ነበረ ፊቴ አካባቢ እና ያው ያን ጨዋታ አልጨረስኩኝም፣ ለማቋረጥ ተገድጄ ነበረ። እንደዛ ነበር ያለፈው።
በዓለም አቀፍ የብስክሌት ፌዴሬሽን ደረጃ መሰረት የኢትዮጵያ ምንጊዜም ሶስተኛ እንደሆነ የሚናገረው ኪያ የትግራዩን ጽጋቡ ገብረ ማርያም ፈለግ ተከትሎ ፕሮፌሽናል ብስክሌተኛ የሚሆንበትን እድል አግኝተዋል።
እንደ ኢትዮጵያ ያው ከኢትዮጵያ ካለነው ብስክሌተኞቹ ሶስተኛ ነኝ። በሁል የምንጊዜም በሚለው ዩሲአይ ነጥብ ባለን መሰረት ማለት ነው። አንደኛ ጽጋቡ ገብረ ማርያም ነው፣ ፕሮፌሽናል ብስክሌተኛ ነው። በኳስ ላይ ፊፋ እንደሚባለው ብስክሌት ላይ ደግሞ ያው ዩሲአይ ይባላል፣ የዓለም ብስክሌት ፌዴሬሽን ማለት ነው። እና ይሄ እንግዲህ ምንድን ነው ዩሲአይ የሚያውቃቸው ጨዋታዎች አሉ። እዛ ጨዋታዎች ላይ ኢንተርናሽናል ጨዋታዎች ላይ ነጥብ ትሰበስባለ፣ የሚሰጠው ነጥብ አለ። ያ ነጥብ በዛ ነጥብ መሰረት በየአመቱ ደረጃ ይወጣል። እና እስካሁን ባለን ኬሪየር የተሰበሰበው ነጥብ ሲታይ ነው ያ ደረጃ ሶስተኛ የሆንኩት እኔ ማለት ነው። ያው ገና ወጣት ነኝ፣ ከዚህ በላይ እንደማሻካ አውቃለሁ። ቀጣይ ክለብ ነው፣ ክለቡ የአሜሪካ ክለብ ነው። ኤጁኬሽን ፈርስት ይባላል። ኢኤፍ ነው በአጭሩ ሲጻፍ። ግን የምንኖረው ስፔን ውስጥ ነው፣ ጂሮና የሚባል ከተማ። ለ2023 ነው የፈረምኩትኝ። ከሁለት ሳምንት በኋላ ወደ ቦታው አቀናለሁ። ያው ጥሩ አመት እንደምንክ ከእግዚአብሔር ጋር እምነቴ ነው። ከዚህ በላይ ጠንክሬም ሰርቼ ብዙ አቅም እንዳለኝ አምናለሁ። ገና ብዙ አቅሜን አልተጠቀምኩም ብዬ ነው ማስበው። ባለፈው አመት ተማሪ ነበርኩ፣ ከትምህርት ጋር ነበረ አንድ ላይ እያስኬድኩኝ እዚህ ላለሁበት ደረጃ የደረስኩት። ግን ከአሁን በኋላ በፕሮፌሽናል ሙሉ ሰዓቴን ለብስክሌት ነው የሚኖረኝ እና ሙሉ አቅሜን እጠቀማለሁ ብዬ ስለማምን ጥሩ ነገር ይሆናል ብዬ አምናለሁ።
ወደፊት ኢትዮጵያን በብስክሌት ስፖርት ወክሎ ኦሎምፒክ ላይ መሳተፍ የሚፈልገው ኪያ ዋነኛ ህልሙ በቱር ደ ፍራንስ ላይ መሳተፍ ነው ይላል።
ያው በብስክሌት ስፖርት እንደ ሀገር ኦሎምፒክ መሳተፍ ፈልጋለሁ። መሳተፍ ብቻ ሳይሆን ያው የተሻለ ውጤት እንደ አንድ ጥቁር አፍሪካዊም ከዚህ በፊት ያልተደረገ ውጤት ማምጣት ፈልጋለሁ። በግሌ ደግሞ ቱር ደ ፍራንስ ግቤ ነው። ከዚህ በፊት የተሳተፉ ተጫዋቾች አሉ ከኢትዮጵያ ዘጋቡ ከአፍሪካዎች ደግሞ ኤርትራያን ጎበዞች ናቸው እነሱ ተሳትፈውታል። ግን እኔ ደግሞ ማሸነፍ ፈልጋለሁ ቱር ደ ፍራንስ ላይ። ያ ትልቁ ህልሜ ነው። የመጨረሻው የብስክሌት ግቤ ያ ነው እና ለአፍሪካ እንደ አንድ ጥቁር አፍሪካዊ በዚህ ስፖርት ላይ ታይቶ የማይታወቅ አንድ ታሪክ ጽፌ ማለፍ ፈልጋለሁ። አሁንም እያየን ነው ቢኒያም ግርማይ የኤርትራው አዲስ ታሪክ እየጻፈ ነው እና እንደሚቻል ስላሳየ ከተሰራ ሁሉም ነገር ይቻላል። ያ ነው የመጨረሻ ግቤ።
ኪሪያ ለእስካሁኑ ስኬቶቹ ወላጆቹን ያመሰግናል።
ቤተሰቦቼ አሁን ያለሁበት ደረጃ አልደርስም ነበረ። ትልቅ አስተዋጽኦ ነው ያደረጉልኝ። ብስክሌት እንድጀምር አባቴ ነው ዋናው ምክንያቱ የሚወጣው። እሱ ብስክሌተኛ ቢሆን እውነት ለመናገር ማንንም አይቼ ልጀምር አልችልም። የእሱ ያሳለፋቸውን ከቤት ጀምሮ ሜዳሊያዎች ምናምን እያየውን ያደኩት እና ሰው የሚነግረኝ ነገር ነበረ፣ እንደ አባት መሆን አለብህ እንደዚህ ነበር አባት ምናምን። ያ ነገር እኔን አነሳስቶኛል። እናቴ ደግሞ ብስክሌቱን ከጀመርኩ በኋላ ያላት ፍቅር በጣም የሚገርም ነው። ስሜት አይነች ውድድር ላይ በማቴሪያልም በሞራልም በሁሉም ነገር ነው ሁለቱም የሚደግፉኝ እና እውነት ለመናገር ከማንም በላይ ትልቁን አስተዋጽኦ ያደረጉልኝ እነሱ ናቸው። በከባድ ጊዜም በደስታዬም ጊዜም ከጎን የነበሩ በቃ ምንም ቃል የለኝም ስለ እነሱ የምናገርበት እና በጣም ነው የምወዳቸው፣ በጣም ነው የማመሰግነው። ሁሉም ለእነሱ ነው የሚገባው።
እናቱ ፍጹም ብርሃኑ የኪያ ስኬት በዋናነት የራሱ ጥረት ውጤት እንደሆነ ተናግራ እሷም የልጇን ዝንባሌ ካየች በኋላ በምትችለው ሁሉ እየደገፈችው እንዳለች ትናገራለች።
እኔ ኪያ ብዙ መስዋዕት ከፍሎ ነው እዚህ ቦታ የደረሰው። ሌላው ቢቀር እንኳን ከትምህርትና ብስክሌት አብሮ ማካሄድ በጣም ከባድ ነው። ትምህርት አለ፣ ጠዋት አለ፣ ቅድስት ትሬዛ ነው የሚማረው ከሰዓት እንደገና ሙሉ ቀን ነው 11 ሰዓት ተኩል ነው የሚመጣው። ሆምወርክ አለ፣ አሳይሜንት አለ፣ እንደገና ትሬኒንግ አለ። በጣም ይጨናነቅ ነበር፣ ያሳዝነኝ ነበረ እና ቁጭ ብሎ እንኳን ቁርሱን በስርዓት በልቶ አያውቅም። ዩኒፎርሙን እየለበሰ ነው ቁርሱን ማጎርሰው እና ጫማውን እንኳን መኪና ውስጥ እየሄድን ነው መኪና ውስጥ የሚያስረው። ይሄን ያድረስ ነው መስዋዕት የከፈለው። በትምህርቱም ስኬታማ ስለሆነ በዚህም ስኬታማ ስለሆነ እግዚአብሔርን አመሰግናለሁ። ጥሩ ሆኖለታል። እኔ እውነት ለመናገር ድሮ እኔ ብስክሌት አልወድም ነበር፣ ግን ያው ልጅክ የሚወደውን ነገር መደገፍ ግድ የቤተሰብ ድጋፍ አንዱ ነው። ድጋፍ ሲኖረው ነው ልጅ የሚፈልግበት ቦታ በራሱ ፍላጎት በራሱ አላማ የሚነሳሰው። የቤተሰብ ድጋፍ ግድ ነው እና ያው ባለቤቴም ብስክሌተኛ እንደመሆኑ ጀማር ረጎራ የሱም አርያም ስላለ የሱን ማሊያ የሱን ሜዳሊያ እያየ ነው እዚህ ቦታ የደረሰው። ዝናም አለ አባትክ እንዲህ ነበር ባለቤትሽ እንዲህ ነበር የሚባለውን ነገር ስንሰማ በጣም በቃ ውስጣችን እያደረብን ነው ሄደው የሳይክሉ ፍቅር። እኔ ከሱ ብሼ አንደኛ እኔ ነው የተገኘሁት። በቃ ትሬኒንግ ያለበት ቀን ሌሊት ነው የምንነሳው። ሳንዱች ይዞ የሚሄደውን ጎማ እየነፋው አብረን መንገድ ሁሉ መብራት እያበራው ደስ ሌሊት ስለሚወጣ ክላስ ስላለው በሌሊት ነው የምንወጣው። መብራት እያበራው ነው የምከተለው። ያን ቦታ ጥሩ ቦታ ስለደረስን ደስ ብሎኛል። ድካሙንም እግዚአብሔር ስላሳካለት
ብስክሌት ተገቢ ትኩረት ቢሰጠውን ኢትዮጵያ እንደ አትሌቲክስ ሁሉ ስኬታማ ልትሆንበት የምትችለው ዘርፍ ነው ይላል ኪያ።
ብስክሌትና ሩጫ ተመሳሳይነት አለው። ሁለቱም አልቲቲዩድ ይፈልጋል። ሄጄ ባየሁባቸው ሀገራቶች ውስጥ እንደ ኢትዮጵያ እስካሁን የሚመች የአየር ንብረትም ያለው የቦታም አቀማመጥ ለብስክሌት ያለው የለም። ያው የሌለው ኢንፍራስትራክቸሩ ነው። ብስክሌት ላይ አልተሰራም። ብዙ ሰዎች አያውቁትም ስፖርቱን። በተለይ ድሬዳዋ አካባቢና በትግራይ አካባቢ ነው የሚታወቀው። ያ አዳዲስ ወጣት ልጆች ተተኪዎች እንዳይፈሩ ያደርጉታል። ትኩረት እዚህ ላይ ያለመሰጠቱም ጭምር ማለት ነው እና መንግስት በተቻለ አቅም ባለሀብቶችም ሁሌ ነው ምለው ይህን ነገር ትኩረት ሰጥተው ቢሰሩበት ብስክሌት እየተገዛ ክለቦች ቢበዙ ብዙ ወጣቶች መፍራት ይችላሉ፣ እንደ ድሬዳዋም እንደ ኢትዮጵያም።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የአዲሱ ትውልድ ድምጽ ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ወደ እናንተ በመድረስ ላይ ይገኛል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪ አምሃሪክ ላይ ለጋቢና ቪ ያላችሁ አድርሱን። እንዲሁም ደግሞ በኢንቦክስ ብታደርጉልን ስልክ ቁጥራችሁን ብትተውልን መልሰን በመደወል ከእናንተ በድምጽ አስተያየቶቻችሁን መቀበል እንችላለን። ስለዚህ እዛ ላይ ስልካችሁን ለጋቢና ቪ ያላችሁ አስተያየት መተው ትችላላችሁ፣ ስልክ ቁጥራችሁን ማስቀመጥ ትችላላችሁ። መሰናዶውን በመምራት ላይ የሚገኘው ኤደን ገረመው ነኝ። ኤልያስ አስማረ ደግሞ የምስልና ድምጽ ምህንድስናውን እየከወነልን ይገኛል። ከመላው የአሜሪካ ድምጽ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ እንጋብዛለን። በመቀጠል የምንሻገረው ወደ ቴክኖሎጂ ዘገባ ነው። ግዙፍ የቴክኖሎጂ ኩባንያዎች የተገልጋዮችን የዕለት ተዕለት ውሎና ፍላጎት በማየት የተለያዩ ህይወትን የሚያቀሉ የፈጠራ ስራዎችን ይፋ በማድረግ ላይ ይገኛሉ። በቅርቡም ታዲያ ላስ ቬጋስ ላይ የ2023 ዓ.ም የቴክኖሎጂ አውደ ርዕይ ተከናውኖ ነበረ። ግዙፍ የሚባሉ ትላልቅ እንደ ኤልጂ እና ሳምሰንግ የመሳሰሉ ኩባንያዎች በዚህ አውደ ርዕይ ላይ ተሳትፈዋል። ዘጋቢያችን ቲና ትሪኒህ ያሰናዳችውን ዘገባ እንደሚከተለው አቀርብላችኋለሁ። ኤልሲዲ ፓነል ያላቸው የፍሪጅ በሮች ስሜትን በመረዳት ቀለም የሚቀያየር፣ በድምጽ ትዕዛዝን ተቀብሎ የሚያጸዳ ቫኪዩም ክሊነር በላስ ቬጋስ ከሳምንታት በፊት በተካሄደው የኤሌክትሮኒክስ ሸማቾች ገበያ ላይ ከቀረቡ በሺዎች ከሚቆጠሩ ምናልባትም ያን ያህል ያስፈልጉን እንደነበረ ካላወቅናቸው የቴክኖሎጂ ውጤቶች መካከል ናቸው። ጆን ቴይለር የዩናይትድ ስቴትስ ኤልጂ ተቋም ባልደረባ ናቸው።
እነኚህ ምርቶቻችን ናቸው ዋናው ኮከቦቻችን።
ከግድግዳ ጋር ተጣብቀው አገልግሎት የሚሰጡ የቴክኖሎጂ ምርቶች በዕለት ተዕለት ሕይወት ውስጥ ትልቅ ሚና ያላቸው ሲሆን በተለይም በመኖሪያ ቤት ውስጥ ኢንተርኔት መጠቀም በመላው ዓለም እየተለመደ ነው። ኮቪድ-19 ይህንን የቴክኖሎጂ ልቀት አፍጥኖታል። ታዲያ የቴክኖሎጂ ተቋማትም እረፍት የላቸውም። ሁሉም የምንጠቀማቸው መሳሪያዎች ስማርት እንዲሆኑ ወይም ደግሞ ልቀው እንዲገኙ ይጥራሉ። ከኢንተርኔት ጋር እንዲገናኙና ተደራራቢ ስራዎችንም እንዲሰሩ እየጣሩ ነው። ከነዚህ ውስጥ አንዱ የዓለም የመጀመሪያው ዋየርለስ ወይም ደግሞ የኤሌክትሪክ ገመድ አልባ ቴሌቪዥን ነው። በዚህ አውደ ርዕይ ላይ በኮሪያ የሚገኘው ኤልጂ ኩባንያ የአየር ማጣሪያ ያለው ጠረጴዛም ይፋ አድርጓል።
ትኩረታችን በጤናማ አኗኗርና በተሻለ የስራና የኑሮ ምጣኔ ላይ ነው። አብዛኞቹም የቴክኖሎጂ ምርቶቻችንም ይህንን ለማገዝ የተሰሩ ናቸው።
በሌላ በኩል ሳምሰንግ ደግሞ በመኖሪያ ቤታቸው ውስጥ ውሾቻቸውን በመዝጋት ወደ ስራ ገበታቸው የተመለሱ ግለሰቦች ውሾቹን የነሱን አለመኖር የሚላመዱበት የበቁ ቴሌቪዥኖችን ለውሻ ባለቤቶች አዘጋጅቷል። ኤሌና ጎሜዝ የሳምሰንግ ኤሌክትሮኒክስ በአሜሪካ ባልደረባ ናቸው።
Using the mics on my Samsung Neo QLED 8K.
በሳምሰንግ ኒዮ QLED 8K ላይ ማይክሮፎኔን አስቀምጣለሁ። ያኔ ኢንተርኔቱ ያስታውቀኛል፣ ይጮሃል። እንዲዝናና ሙዚቃ ወይም ፊልም ሊሆን ይችላል የሚታየው። በርግጥ የተፈጠሩና አካባቢ መሰናዶዎችን መከታተል ይወዳል።
እነዚህ ሁሉ ምርቶች በሆነ የኑሮ ዘይ ውስጥ ላሉና ለተመረጡ ሰዎች የተዘጋጁ ይመስላሉ። ነገር ግን አውደ ርዕዩ ለአካል ጉዳተኞችም የያዘው ነገር አለ። ኤልጂ ሮቦት የሰራውና በድምጽ የሚታዘዘው የቤት ማጽጃ ቫኪዩም ክሊነር ለአይነ ስውራን ብቻ ሳይሆን መስማት ለተሳናቸውም የሚያገለግል ነው። በሳምሰንግ የተሰራው የቴሌቪዥን ምስል ማስተላለፊያ ታዲያ ከፍተኛ የቀለም ስብጥር በመጠቀም የእይታ ችግር ላለባቸው በተሻለ እይታ ቴሌቪዥኑን እንዲገለገሉበት ያደርጋል። አንዳንድ አካል ጉዳተኞችም በኢመደበኛ መንገድ የሚያግዙ ቴክኖሎጂዎችም ተካተዋል። ጀርመን ሰራሹ ሆሎ ወይም ደግሞ ሆሎን ሙቨርስ የተሰኘና በራሱ የሚነዳ በከተማና በገጠር ያለ ባቡርን የሚያግዝ ስርዓት ሰርቷል። ማርኮ ኪልመር የሆሎን ባልደረባ ናቸው።
ሳይክል መንዳት የማይችሉ ሰዎችን ካሰባችሁ እነሱን የሚያጓጉዙ ሰዎችን እናመጣለን። ይሄ እንግዲህ አሁን ካሉት የትራንስፖርት ዘዴዎች በተጨማሪ ነው።
ይህ እንግዲህ ለአንድ የሸማች ቡድን ተብሎ የሚሰራ ቴክኖሎጂ ዓለምን በሙሉ እንዴት ሊያግዝ እንደሚችል ያሳየ ነው። የጋቢና ቪኦኤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መተላለፉን ይቀጥላል። ዝግጅቶቻችንም በሳተላይት ኢትዮሳት ላይ ታገኛችኋላችሁ። እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አማሪክ ላይ፣ በድረ ገጻችን ደግሞ አማሪክ ዶት ቪኦኤ ኒውስ ላይ ታገኛችኋላችሁ። እዛ ላይ መከታተል ትችላላችሁ። ሌሎች ያመለጧችሁም ዘገባዎች እንዲሁም ደግሞ የአሜሪካ ድምፅ አማርኛው ክፍል የሚያሰናዷቸው ጥንቅሮችም እዛ ላይ ይገኛሉ። ከሚቀጥለው ሳምንት በኋላ ደግሞ ጋቢና ቪኦኤ በአዲስ አቀራረብ ወደ እናንተ የሚደርስ ይሆናል። እንድትከታተሉን እንጋብዛለን። አስተያየትና ጥያቄዎቻችሁንም እንድታደርሱ ነው የምንጋብዘው። ተከታዩን ዘገባ ላስተዋውቃችሁ። እንደ አውሮፓውያን አቆጣጠር ከ2021 ታሊባን ስልጣን ሲቆጣጠር ሳሚራ ጋውሃሪ በካቡል የዩኒቨርሲቲ የህግ ተማሪ ነበረች። አሁን በታሊባን ህግ ምክንያት ወደ ዩኒቨርሲቲ መግባት ባትችልም ዲግሪዋን ለመጨረስ ግን ቁርጣ መነሳቷን ትናገራለች። የአሜሪካ ድምጽ የአፍጋኒስታን አገልግሎት ሳሚራን ስለ ወደፊት ህይወቷ አነጋግሮ ያጠናቀረው ዘገባ ቀጥሎ ይቀርባል።
የታሊባን መንግስት በአፍጋኒስታን የሚገኙ ዩኒቨርሲቲዎች ሴት ተማሪዎችን ወደ ከፍተኛ ትምህርት ተቋማት ተቀብለው ማስተናገድ እንዲያቆሙ ትዕዛዝ ባስተላለፈበት ወቅት የ22 ዓመቷ ወጣት ሳሚራ ጋውሃሪ የአራተኛ ዓመት የህግ ትምህርቷን በምትከታተልበት ካቡል ዩኒቨርሲቲ የዓመቱን ማጠቃለያ ፈተና እየወሰደች ነበር።
ዜናውን ስሰማ በጣም ነው የደነገጥኩት። ማመን አልቻልኩ። ለሚቀጥለው ቀን ፈተና ለመውሰድ ወደ ዩኒቨርሲቲው ሄጄ በሮቹ ተዘግተው እስከማገኝ ድረስም መቀበል አልቻልኩም ነበር።
ዜናው ቅስም ሰባሪ ነበር።
ያንን ቀን ልረሳው አልችልም። እጅግ አለቀስኩ። በጣም ነበር ያዘንኩት።
የሴቶችን መብት ለማስጠበቅ ጠበቃ ለመሆን ያለመችው ጋውሃሪ እንደምትለው በታሊባን ስር የአፍጋኒስታን ሴቶች ምንም አይነት መብት የላቸውም።
መሰረታዊ መብቶቻችንን አጥተናል። ያለመታደል ሆኖ በአፍጋኒስታን ውስጥ የመማር የመስራትና ግለሰባዊ መብቶች የሉንም።
ታሊባን ሴቶች በዩኒቨርሲቲ ገብተው እንዳይማሩ ከመከልከሉ ጥቂት ቀናቶች ቀደም ብሎ በሀገሪቱ የሚሰሩ የሀገር ውስጥና የውጭ መንግስታዊ ያልሆኑ ተቋማት ሴቶችን እንዳይቀጥሩ አግዶ ነበር። እንደ አውሮፓውያን አቆጣጠር በነሐሴ 2021 ዓ.ም ስልጣን የያዘው ታሊባን በሴቶች ላይ እየጨመረ የሚሄድ አፋኝ እርምጃዎችን እየወሰደ ሲሆን ይህም የትምህርት፣ የስራ፣ ያለ ቅርብ ወንድ ዘመድ ረጅም ርቀት የመጓዝ ወደ መናፈሻዎችና የስፖርት እንቅስቃሴ የሚካሄድባቸው ስፍራዎች የመሄድ ክልከላን ያጠቃልላል። በእነዚህ ገደቦች ምክንያት ጋውሃሪ ከቤት ለመዋል ብትገደድም ትምህርቷን ለመቀጠል ግን ቆርጣ ተነስታለች።
የታወቁ የትምህርት ተቋማት በኢንተርኔት አማካኝነት የሚሰጧቸውን ትምህርቶች እከታተላለሁ። በተጨማሪም የምፈልጋቸውንና የምፈልገውን ዓላማ ለማሳካት የሚረዱኝን መጽሐፍትንም አነባለሁ።
ጋውሃሪ አሁንም አንድ ቀን የህግ ዲግሪዋን ጨርሳ አፍጋኒስታን ውስጥ በጠበቃነት እንደምትሰራ ተስፋ ታደርጋለች።
አስከትለን ደግሞ ከዩኒቨርሳል ሚዚክ ሪከርድስ ሙዚቃ እንጋብዛችኋለን።
Self-control, you know, no doubt, this is out of my hands. I know you're with somebody, but
የተከበራችሁ አድማጭ ተመልካቾቻችን የዛሬ ዕለተ ሐሙስ የጋቢና ቤ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ እዚህ ላይ ተጠናቀቀ። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። አስተያየትና ጥያቄዎች ቢኖሯችሁ በቪያ አማሪክ የፌስቡክ ገጽ ላይ ለጋቢና ቤ እያላችሁ አድርሱ። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች፣ የዲጂታል ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን በነገው ምሽት እንጠብቃችኋለን። ሰላም ጤና ስጥልን። ደህና ደሩ።